the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተቃዋሚ ፓርቲዎች ከአዲስ አበባ እስከ መቀሌ፣ ከአምቦ እስከ ደቡብ ህዝቦች ክልል ገዢው ፓርቲ ኢህአደግ በአዲስ አበባ መጠነ ሰፊ የምርጫ ዘመቻዎች ባለፈው ሳምንት መገባደጃ ተካሂደዋል። ብርቱ የምርጫ ፉክክር ይጠበቅባቸዋል በተባለው አካባቢዎች ኢህአደግ ልዩ ልዩ የመሠረተ ልማት ግንባታዎችን መርቆ መክፈቱም ተዘገበ። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ፖሊስ ኮሚሽን አካባቢ የተለያዩ አካላት ሊሳተፉበት ያሉት አመጽ የተዘጋጀ ነገር እንዳለ ድርሰት የሚመስል መግለጫ ተሰጥቷል። በእኔ እምነት እስካሁን በሂደቱ ውስጥ ባየነው ነገር ሁሉ የኢትዮጵያ ህዝብ እንደ ሁልጊዜው ጨዋነቱ፣ እንደ ሁልጊዜው ህግ አክባሪነቱ፣ እንደ ሁልጊዜው ዲሞክራሲ የሚገባውና የሰለጠነ ህዝብነቱ ሁሉንም ነገር በጨዋነት እያደረገ ነው። ስጋትንና ሽብርን የሚለቅ ነገር የምንሰማው በመንግስት በኩል ያለ ነው።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። በመጽሔቱ ለጊዜ ዝርዝሩን ይዘናል።
በዜናችን ደግሞ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያ ለሚሄዱና እዚያም ላሉ ዜጎቹ የጉዞ ማስጠንቀቂያ አወጣ። ኢትዮጵያ ወደ 200 የሚሆኑ ተጠርጣሪ ህገወጥ የሰው አስተላላፊዎች ወይም ተናጋጆችን በቁጥጥር ስር አዋለች የሚሉ ይገኙባቸዋል።
የመድረክና የአረና መሪዎች በምርጫው ሂደትና እየተካሄዱ ባሉ እንቅስቃሴዎች ዙሪያ የሰጧቸውን አስተያየቶችም በሁለተኛው አጋማሽ ክፍለ ጊዜ አክለናል።
ጤና ይስጥልና አድማጮች፣ እንደምናመሻችሁ። ከዛሬ ሰኞ ግንቦት 10 2007 ስርጭታችን ጋር የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን ከፕሮግራም አቀናባሪያችን ቴላይን ባክና ከስርጭት መሐንዲሷ ቲያን ዋንግ ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና። መልካም ምሽት።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወደ ኢትዮጵያ ለሚሄዱና እዚያም ለሚገኙ ዜጎቹ የጉዞ ማሳሰቢያ ወጣ። በኢትዮጵያ ምርጫ ወቅት ዜጎቹ ከፖለቲካ ስብሰባዎች አካባቢ እንዲርቁ የውጭ ጉዳይ መስሪያ ቤቱ አሳስቦ ለአንዳንድ አስቸኳይና ወቅታዊ ማስጠንቀቂያዎች መገናኛ ብዙሃንንም እንዲከታተሉ መክሯል። ምን እንኳ በአሁኑ ወቅት በዩናይትድ ስቴትስ ዜጎች ላይ ያነጣጠረ ስጋት አለ ባይባልም ከፍ ያለ ጥንቃቄ እንዲያደርጉ ግን መክሯል። ቀደም ባሉት ምርጫዎች ወቅት ዲፕሎማቶችና የዓለም አቀፍ ድርጅቶች ሰራተኞች ከአዲስ አበባ መውጣት በሚፈልጉበት ጊዜ ከኢትዮጵያ ውጭ ጉዳይ ሚኒስቴር ፈቃድ ማግኘት እንደነበረባቸው የወጣውን ማሳሰቢያ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በዛሬ ማስጠንቀቂያው ላይ አስታውሶታል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በዚሁ ዛሬ ባወጣው የጉዞ ማስጠንቀቂያ ዜጎቹ በምርጫ ዕለት ትምህርት ቤቶችንና የመንግስት ህንፃዎችን ጭምር ከየትኛውም የድምፅ መስጫ ጣቢያ አካባቢ እንዲርቁ መክሯል።
በመካከለኛው ምስራቅ የሚገኙ ኢትዮጵያውያን አሁን ማምሻውን ወደ ኢትዮጵያ እየተመለሱ መሆናቸውን በቦሌ አውሮፕላን ጣቢያ የሚገኘው ዘጋቢያችን እስክንድር ፍሬው ጠቁሞናል። እስክንድር፣ እንደምናመሸ።
መሸህ አሉላ።
እስኪ አሁን ስላለው ሁኔታ ባጭሩ ግለጽልን። ከየትኞቹ ሀገሮች ነው እየመጡ ያሉት? ማንስ ነው እየተቀበላቸው ያለው ኢትዮጵያውያኑን?
እንግዲህ አሉላ፣ አሁን አንተ በደወልክልኝ ደቂቃ አቀባበሉ አሁንም እየተካሄደ ነው። የመጡት ኢትዮጵያውያን የመን ውስጥ በቀጠለው ጦርነት ምክንያት የደህንነት ስጋት ላይ እየወደቁ ናቸው። እናም የኢትዮጵያ መንግስት እነዚህን ዜጎች ወደ ሀገር ውስጥ በመመለስ የያዘው ጥረት አካል ናቸው። ዛሬ የገቡት ወደ 260 የሚጠጉ ኢትዮጵያውያን ናቸው። አብዛኛዎቹም ሴቶች ናቸው፣ ህጻናትም ይገኙባቸዋል። በቦሌ አውሮፕላን ማረፊያ በመገኘት እንግዲህ አቀባበሉን ያደረጉላቸው የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እና ሌሎችም ከፍተኛ ባለስልጣናት ናቸው፣ የውጭ ጉዳይ ሚኒስቴር ባለስልጣናት ናቸው። አንዳንዶቹን አነጋግሬ ነበር። ከመጡት ውስጥ ህይወታችን ስጋት ላይ ስለወደቀ የጦርነቱ መባባስም እኛ የምንኖርበትን ቤት ሳይቀር ስላዳረሰ መስታወቶች ሲሰባበሩ፣ ሰዎች ሲሞቱ በመመልከታችን ወደ ሀገራችን መምጣት መርጠናል ብለዋል። አሁን አንተ ከመደወል በፊት ሳናግራት የነበረች አንድ ኢትዮጵያዊ ለምሳሌ አንዳንድ ሰዎች ወደ ሌላ ሀገር እንሂድ የሚል ሐሳብ አቀርበውልኝ ነበር። እኔ ግን ለደህንነቴ ስል ወደ ኢትዮጵያ ወደ ሀገሬ መመለስን መርጫለሁ ብላለች። ዶክተር ቴዎድሮስ የተመዘገቡት ወደ 4000 የሚጠጉ ዜጎች መሆናቸውን ገልጸውልኛል አሉላ። በአጠቃላይ ወደ ሀገራቸው ለመመለስ ፈቃደኛ ሆነው የተመዘገቡ ማለት ነው። ከነዚህ ውስጥ እስካሁን ወደ 2000 የሚሆኑት ወደ ኢትዮጵያ ተመልሰዋል። በሚቀጥሉት 5 ቀናት ውስጥም በፈቃደኝነት የተመዘገቡትን በሙሉ ወደ ሀገራቸው እንዲገቡ እናደርጋለን፣ የማመላለሱን ስራ እናጠናቅቃለን ብለዋል።
መልካም እስክንድር፣ በሰሞኑ ዘገባዎች በዝርዝር ትመለስበታለህ። ለአሁን በወቅቱ በሰዓቱ ላደረስከን ዘገባ እናመሰግናለን። መልካም ብሽት።
እግዚአብሔር ይስጥልን እስክንድር። ይህ በእንዲህ እንዳለ አድማጮች፣ ኢትዮጵያ ወደ 200 የሚሆኑ ተጠርጣሪ ህገወጥ የሰው አስተላላፊዎችን በቁጥጥር ስር እንዳዋለች ባለስልጣናቷ ይናገራሉ። እርምጃው ዜጎች በህገወጥ መንገድ ወደ አውሮፓ ለመሰደድ የሚያደርጉትን ሙከራ ለመቀነስ የኢትዮጵያ መንግስት የጀመረው ጥረት አካል ነው ተብሏል። በዚሁ መሰረት መንግስት ሌሎች ወደ 80 ያህል የውጭ ሀገር ህገወጥ የሰዎች አስተናጋጆችን ወይም አስተባባሪዎች የሚባሉትን እያደነ ነው ሲሉ አቶ ሽፈራው ተክለማርያም የፌዴራል ጉዳዮች ሚኒስትር ተናግረዋል። አቶ ሞላ ኤቦ የተባሉ በደቡብ የኢትዮጵያ ሆሳዕና ከንቲባ በበኩላቸው ብዙዎቹ ህገወጥ የሰው ተናጋጆች ባለፉት ሳምንታት በቁጥጥር ስር ውለዋል ብለዋል።
ደቡብ ሱዳን ውስጥ በሚገኙ ሁለት ክልሎች የሚካሄደውን ውጊያ በሽምቅ ተዋጊዎቹና በመንግስቱ መካከል ባለፈው ዓመት የተደረሰው የተኩስ አቁም ውል በተደጋጋሚ በመጣሱ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አውግዞታል። የጸጥታው ምክር ቤት ትናንት እሁድ ባወጣው መግለጫው እንዳመለከተው የመንግስቱ ጦር ዩኒቲ ክፍለ ግዛት ውስጥ ያካሄደው ጥቃት ከፍተኛ አመፅ ቀስቅሶ ለ100,000 ሰዎች መፈናቀል ምክንያት ከመሆኑም በላይ ለሲቪሎች የሚሄደውን እርዳታ አቅርቦትም አሰናክሏል። ምክር ቤቱ አክሎም በላይኛው ናይል ግዛት ባለችው የማላካል ከተማ የደረሰውን የሽምቅ ተዋጊዎች ጥቃትም እንዲሁ በተመሳሳይ አውግዟል። ኢጋድ ባለፈው አርብ ይፋ ባደረገው መግለጫው ዩኒቲ ክፍለ ግዛት ውስጥ ተጀምሮ እስከ ጆንግሊና የላይኛው ናይል ግዛቶች ድረስ በዘለቀው የመልሶ ማጥቃት ዘመቻ አያሌ የመብት ጥሰቶችና ወከባዎች እንደተፈጸሙ፣ በርካታ መንደሮችም እንደተቃጠሉ አደራዳሪዎቹ ተጨባጭ መረጃዎችን አግኝተዋል ማለቱ አይዘነጋም። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ሌሎችም ጦርነቱን ለማስቆም በየበኩላቸው ድጋፍ እንዲያደርጉም ኢጋድ ጥሪ አድርጓል። መግለጫው አክሎም የመንግስታቱ ወታደሮች የመልሶ ማጥቃት ዘመቻውን ከጀመሩበት ካለፈው ሚያዝያ 19 ጀምሮ ወደ ዩኒቲ ዋና ከተማ ቤኑቲ ለማለፍ የፈለጉ የጋር ተቆጣጣሪዎችን መተላለፊያ የከለከሉ መሆናቸውን ገልጦ ይህም መንግስቱና ሽምቅ ተዋጊዎቹ ባለፈው ዓመት የፈረሙትን ጠላትነትን የማስቀረት ተኩስ አቁም ስምምነት የሚጥስ ነው ብሏል።
በቡሩንዲ ለስልጣን የሚደረገው ትንቅንቅ በአገሪቱ ተደማጭነት ያላቸውን የራዲዮ ጣቢያዎች መቆጣጠር ላይ አትኩሮ ከርሟል። የቪኦኤው ጌብ ጄዘሎ ከዋና ከተማዋ ቡጁምቡራ ባስተላለፈው ዘገባ መሰረት በሰሞኑ የፖለቲካ ሁከት የግሉም ሆነ የመንግስቱም መገናኛ ብዙሃን ኢላማ ሆነዋል። ቆንጅት ዘገባ አላት።
የቡጁምቡራው ራዲዮ ቦኒሻ ስርጭት ተቋርጧል። ባለፈው ሳምንት ሐሙስ የመፈንቅለ መንግስት ዕለት የጸጥታ ኃይሎች ገብተው የስቱዲዮ መሳሪያዎቻችንን አውድመው ሄዱ ሲሉ የጣቢያው ጋዜጠኞች ገልጸዋል። የስርጭቱ ዋና አዘጋጅ ሊዮን ማሳንገው የጸጥታ ኃይሎች የፕሬዝደንቱ ታማኞች ነን እያሉ ጣቢያውን አንዴ ወረው ሲያበቁ መሳሪያዎቹን አውድመው ሄዱ ሲሉ ነው የተሰሙት። ለህዝቡ መረጃ ከማሰራጨት በስተቀር ምንም አላጠፋንም ብለዋል ዋና አዘጋጁ። ራዲዮ ፑብሊክ አፍሪካን የተባለ ሌላም የግል ራዲዮ ጣቢያ በግርግሩ መሀል በእሳት ጋይቷል። የቡጁምቡራ ባለስልጣናት በበኩላቸው ፕሬዝደንት ፒየር ኢንክሩንዚዛ ለሶስተኛ ጊዜ ለመወዳደር መወሰናቸውን ከሚቃወሙት ጎን ተሰልፈዋል በማለት እነዚህን የግል ጣቢያዎች ይከሳሉ። የመንግስቱ ቃል አቀባይ ዊሊ ኒያሚዌቴ
They were with the protesters because the protesters were in their studios and they have been broadcasting this.
እነዚህ ራዲዮ ጣቢያዎች ከመፈንቅለ መንግስቱ ጠንሳሾች ጋር ነበሩ ሲሉ ነው የተሰሙት ቃል አቀባዩ። ከነሱ ስቱዲዮ ነበር እኮ ፕሬዝደንቱን ገልብጠናል ብለው ያወጁት። አጃቢ መዝሙር ሁሉ ያስተላልፉላቸው ነበር ብለዋል። የግል ጣቢያዎቹ ጋዜጠኞች ይህንን ክስ ሲያስተባብሉ ቆይተዋል። መንግስት በበኩሉ የራሱን ጣቢያዎች በከባድ የጸጥታ ኃይል እያስጠበቀ ነው። በመንግስቱ ላይ ያመጹት ወታደሮች ለአጭር ጊዜ ይዘው ስርጭቱን አቋርጠው እንደነበረ ይታወሳል።
ሰላም
አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን የምሽቱ 3 ሰዓት ዝግጅታችንን ነው። ሰሜን ኮሪያ የዜጎቿን የኢንተርኔት መጠቀም መብት በማገዷ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አወገዙ። ሚስተር ኬሪ ሶል ውስጥ በሚገኘው የኮሪያ ዩኒቨርሲቲ ተገኝተው ባደረጉት ንግግር በኢንተርኔት አጠቃቀም ረገድ በደቡብ ኮሪያና ጃፓንን አመስግነዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከደቡብ ኮሪያው ፕሬዚዳንት ፓርክ ጁን ሄይ እና ከውጭ ጉዳይ ሚኒስትሩ ዩን ቢያንግ ሲ ጋር ሶል ውስጥ ተገናኝተው በኮሪያ ባህረ ገብ መሬትና በአንዳንድ የጋራ ጉዳዮች ላይ ተወያይተዋል። መሪዎቹ ዛሬ ሰኞ ከውይይታቸው በኋላ ባወጡት የጋራ መግለጫ ሰሜን ኮሪያ በኒውክሌር ጦር መሳሪያ ጉዳይ ከዋሽንግተን ጋር ውይይት ለመጀመር አንዳችም እርምጃ ያልተጓዘች መሆኗን ኬሪ አስታውሰው ፒዮንግያንግ ላይ ጫና ማብዛት አስፈላጊ እንደሆነም አመልክተዋል።
The United States continues to offer Pyongyang an improved bilateral relationship.
ሰሜን ኮሪያ የኒኩለር ጦር መሳሪያውን ለማውደም ከተባበረችና ዓለም አቀፉ ማህበረሰብ የጣለባትን ግዴታም ካሟላች ዩናይትድ ስቴትስ በተሻሻለ የጋራ ግንኙነት ትቀጥላለች። እስከዛሬ ድረስና እስካሁንዋ ሰዓት አንዳችም አውንታዊ እርምጃ አላሳየችም። ይልቁንም በኒኩለር ጦር መሳሪያ ፕሮግራሟና በሚሳይል ሙከራዋ ገፍታበታለች።
ሰሜን ኮሪያ በሚሳኤልና በኒውክሌር ሙከራዋ ምክንያት አሁንም የተባበሩት መንግስታት ድርጅት ማዕቀብ እንደተጣለባት መሆኑ ይታወቃል። ሰሜን ኮሪያ አሁን የያዘችውን የሰብአዊ መብት ረገጣ ካላቆመች ጉዳዩ ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚገባውም ኬሪ ጨምረው ተናግረዋል።
በመጨረሻም ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በኢራቋ ከተማ ራማዲ ላይ ከፍተኛ ጥቃት ማካሄዱ ጠቅላይ ሚኒስትሩ አይደር አል አባዲ ባስተላለፉት ጥሪ የሻይት ሚሊሻዎች ዛሬ ሰኞ ወደዚያው እያመሩ መሆናቸው ተነገረ። ይህ ህዝባዊ መነሳሳት የአንባርን ዋና ከተማ ራማዲን መልሶ በቁጥጥር ስር ለማዋል ከፍተኛ እገዛ ሊያደርግ እንደሚችል ተገምቷል። ባለፈው ወርም ከመንግስት ጋር የተደረገ ተመሳሳይ የኃይል ቅንጅት የቲክሪት ከተማን መልሶ ለመቆጣጠር እንዳስቻለ ታውቋል። ይህ በእንዲህ እንዳለ በኢራቅ የአንባር ክፍለ ሀገር ዋና ከተማ ራማዲ ያለው ሁኔታ በውል ያለየለት ወይም በጣም እየዋዠቀ ያለ መሆኑን ዩናይትድ ስቴትስ አስታውቃለች። ጽንፈኛው የሽብር ቡድን እስላማዊ መንግስት ግን ይችን የኢራቅ ግዙፍ ክፍለ ሀገር ከተማ ሙሉ በሙሉ መቆጣጠሩን እየተናገረ ነው። በሌላ በኩል ደግሞ ምስራቅ ሶሪያ ውስጥ አንድ የአይሲስ ከፍተኛ መሪ ልዩ ኃይሎቻቸው በመገደላቸው የአሜሪካ እንደራሴዎች ለወታደሮቻቸው አድናቆትና ድጋፋቸውን እየገለጡ ነው። መጽሔት በዚህ ላይ ዘገባ ይኖረዋል። የእኛ ዜና ግን ሲላ ያለቀ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። አድማጮች አሁን ለሚቀጥለው የዕለቱ አብይ ርዕስ ወደ አዲስ አበባ ልንሄድ ነው። ሌሎች በርከት ያሉ ዘገባዎችና ዝግጅቶች ይዘናል። ቆየት ብለው ከሚሰሙት ዘገባዎች ከአብይ ርዕስ በፊት ማለቴ ነው አንዱን እናቅምስ።
ህዝቡን በሙሉ ኢህአዴግን አይመርጥም ብሎ የገመቱትን እያስደበደቡ የደበደቡ እስር ቤት እያገሩ የምርጫ ተወካዮች የጣፋ ተወካዮች ተብለው ለምሳሌ በመድረክ ዝርዝራቸውን የሰጠ ነው ለምርጫ ቦርድ ተጠሪዎች አንድ በአንድ እየለቀሙ እያሰሩ ናቸው፣ እየደበደቡ ናቸው፣ በገንዘብ እየገዙ ናቸው። ያንዳንዱ እኔ በምወዳደርበት አካባቢ 5000 ገብቷል አሉ።
የተቃዋሚው ህብረት መድረክ ሊቀመንበር ዶክተር በየነ ጴጥሮስ ናቸው። ዝርዝሩን በሁለተኛው አጋማሽ እናሰማለን። አሁን የምሽቱን አብይ ርዕስ
ባለፈው ሳምንት መጨረሻ በተለያዩ የኢትዮጵያ ከተሞች መጠነ ሰፊ የምርጫ ዘመቻዎች ተካሂደዋል። የተቃዋሚ ፓርቲዎች ከአዲስ አበባ እስከ መቀሌ፣ ከአምቦ እስከ ደቡብ ህዝቦች ክልል ሲያካሂዱ፣ ገዢው ፓርቲ ኢህአደግ የድጋፍ ሰጪ አባላት በፊናቸው በአዲስ አበባ ከተማ ወደ አደባባዮች ወጥተዋል። ኢህአደግ ብርቱ የምርጫ ፉክክር ይጠበቅባቸዋል በተባሉ አካባቢዎች ልዩ ልዩ የመሠረተ ልማት ግንባታዎችን መርቆ መክፈት ተዘግቧል። ሄኖክ ሰማእግዜር ዝርዝሩን ይዟል።
Oh, my God. በኢትዮጵያ ሀገሪቱን ለሚቀጥሉት 5 አመታት የሚመራውን ፓርቲ ለመሰየም የሚካሄደው አጠቃላይ ምርጫ የቀረው ጊዜ ከአንድ ሳምንት ያነሰ ነው። በሳምንቱ መጨረሻ ከአምቦ ከተማ በቅርበት በመትገኘው ጉደር የተቃዋሚዎች ጥምረት የሆነው የመድረኩና የኦሮሞ ፌዴራሊስት ኮንግረስ ፓርቲ መሪ ዶክተር መረረ ጉዲና በበርካታ ሺዎች የከተማዋ ነዋሪዎች የተገኙበት ህዝባዊ ሰልፍ አካሂደዋል። ዶክተር መረራ ከአምቦ ከተማ ጀምሮ ወደ ጉደር ለ10 ኪሎ ሜትር ያህል ህዝቡ በሆታ ጅቧቸው የመድረክ የምርጫ ምልክት የሆነውን እጃቸውን ግራ ቀኝ ያውለበለቡ ወደ ከተማዋ መስቀል አደባባይ አምርተዋል። በአዲስ አበባ መድረክ ቀዳሜ ለተጠራው ሰልፍ ጥቂት ሰው የተገኘበትና በፍጥነት የተበተነ ነበር። በአንጻሩ የገዢው ፓርቲ ኢህአዴግ የድጋፍ አካላት ያሰናዱት በበርካታ ሺዎች የተቆጠሩ የከተማዋ ነዋሪዎች እየተካፈሉበት ነበር። የኢህአዴግን የምርጫ ምልክት ንብ በኮፍያና ቲሸርቶች የለበሱ መፈክር ያነገቡ ወጣቶችና ሴቶች በስቴዲየም ዙሪያ ተሰባስበው ጥቅስ መጪው ዘመን አሁንም ከኢህአዴግ ጋር ብሩህ ነው የሚሉ መፈክሮችን አንግበው አንዳንዶቹም የኢህአዴግ አርማ የሆነውን የስፖርት ደጋፊዎች እንደሚያደርጉት ሁሉ በፊታቸው ላይ በሚለቅ ቀለም ሲነቀሱ ታይተዋል። በቃለ መጠይቅ ወቅትም ኢህአዴግ ሀገር አልምቷል፣ ለወጣቱ የሥራ ዕድል ፈጥሯል ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል።
ኢህአዴግ አባሎች ነን፣ ኢህአዴግም እንደግፍ ሰዎች ነን። ኢህአዴግን ከምንም በላይ ስለምንወደው ስለምንደግፈው፣ ለቲሸርቱም ብቻ ሳይሆን ኢህአዴግ አባልምና ደጋፊም ስለሆንን ነው ወደዚህ አካባቢ ልንገኝም ቲሸርቱን ለብሰን ኢህአዴግ አባልነታችን በወጣት ሊጎች ነው የመጣ ነው። ኢህአዴግ ወጣት ሊግ ማለት ደግሞ ለወጣቶች ስራ አጥ ለሆኑ ወጣቶች በተለይ ለነሱ የሚያተኩር እንትን ነው። ስራ ለሌለው ስራ የሚያገኝበትን እድልና እንትን የሚልበት ነው።
በዚህ ጊዜ ኢህአዴግን ለመምረጥ ነው ጉሩ ነው ያልኩት። በተደራጀ ለዚህ በቃኝ። ስለዚህ ኢህአዴግን ለመምረጥ ነው መጣሁት።
ኢህአዴግ በዚህ ምርጫ ሰፊ የህዝብ ጉባኤዎችን ሲጠራ አይታይም። የገዢው ፓርቲ የምርጫ ዘመቻ ስልት በፓርቲ አደረጃጀት 1-5 በሚል በህዝቡና በተቃዋሚዎች ዘንድ ይታወቃል። ሌላኛው ደግሞ አዲስ የመሰረተ ልማት ግንባታዎችና የማህበረሰብ አገልግሎት ተቋማትን መመረቅ ነው። በተለይ ገዢው ፓርቲ ከተቃዋሚዎች ከፍተኛ ፉክክር በሚጠብቀው አካባቢዎች ባለፈው ሳምንት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአምቦ ከተማ ወደፊት ለሚገነባ የባቡር መስመር የመሰረት ድንጋይ አቁመዋል። በሃዲያ ዞን ሾኔ ከተማ የተገነባ ሆስፒታል መመረቁንም የደቡብ ህዝቦች ክልል የመገናኛ ብዙሃን በዛሬው ዕለት ዘግበዋል። በሾኔ የመድረኩ ፕሮፌሰር በየነ ጴጥሮስ ባለፉት 4 ምርጫዎች 3 ጊዜ ያሸነፉበትን የፓርላማ መቀመጫ ለማስመለስ ይፋለማሉ። በትግራይ በአዲስ አበባና በሌሎችም አካባቢዎች መንገዶች ይመረቃሉ፣ የባቡር መስመር የመሰረት ድንጋዮች ይቀመጣሉ። የምርቃት ዜናዎች የአየር ሞገዶችን አጨናንቀው ነው የሰነበቱት። አሁን ማምሻውን እኔ በምገኝበት ጅማ ከተማ ከኢትዮጵያ የመንገድና ትራንስፖርት ባለስልጣን በደረሰኝ መረጃ መሰረት በነገው ዕለት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአውሮፕላን ማረፊያና የአስፋልት መንገድ ይመርቃሉ ተብሎ ይጠበቃል። ገዢው ፓርቲም ለኢትዮጵያ ህዝብ ጠብቄ እንደ ንብ አገልግያለሁ ሲል ህዝቡ ድምፅ እንዲሰጠው በመገናኛ ብዙሃን በመጠየቅ ላይ ነው። ተቃዋሚዎች ገዢው ፓርቲ ኢህአዴግ መንግስታዊ አገልግሎቶችን ለምርጫ ቅስቀሳ አውሏል ሲሉ ይከሳሉ።
በቅስቀሳው ወቅት የምንሰማው ነገሮች አሉ። በክርክርም ወቅት በቴሌቪዥንም፣ በጋዜጣ፣ በመጽሔቶች የምናየው ነገር አለ። ከዛ መረዳት የምችለው መድረክ የሚባለው ፓርቲ በዴሞክራሲ፣ በመልካም አስተዳደር፣ በሰብአዊ መብት በመጠበቅ የሚያምን ፓርቲ ስለሚመስለኝ ኢህአዴግ አምጥቻለሁ የሚለው የኢኮኖሚ እድገት ትንሽ ችግር ያለበት ይመስላል። በጣም ሰፊ ጋፕ አለ፣ ልዩነት አለ በሀብታምና በድሀ መካከል። የአንድ ሀገር ዜጎች ሆነው በጣም ሰፊ ልዩነት አለ። ይህንን በአብዛኛው የኢትዮጵያ ህዝብም የሚረዳው ይመስለኛል።
የኢትዮጵያ ምርጫ ቦርድ ይህንን ሁኔታ አስመልክቶ የማህበረሰብ አገልግሎቶችን ለህዝቡ በሚያደርስ መንግስትና የመንግስት ወይም የህዝብ ሀብትን ለምርጫ ስራ መዋል መካከል ልዩነት ቢኖርም በእርግጠኝነት ለማጣራትና ለማወቅ አዳጋች መሆኑን ነው መሪው ፕሮፌሰር መርጋ በቃና የተናገሩት። የአምስተኛው ሀገር አቀፍ ምርጫ የምርጫ ቅስቀሳ ዘመቻዎች በገዢው ፓርቲ ኢህአዴግና በአጋር ድርጅቶቹ እንዲሁም በተቃዋሚዎች ለሚቀጥሉት 5 ቀናት ይዘልቃሉ። ማለትም ለድምፅ መስጫ ቀን ሁለት ቀናት እስኪቀሩ እኩለ ሌሊት ድረስ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከጅማ።
ሄኖክ ሰማእግዜር እናመሰግናለሁ። ለሌላ የምርጫ ነክ ዘገባ ወደ አዲስ አበባ እንመለስ ከጅማ። እስከ ዛሬ ድረስ በታየው የምርጫ 2007 አካሄድ አስከፊ ያሏቸው ገጽታዎች ቢታዩም ህዝቡ የሚፈልገውን ዲሞክራሲያዊ ሂደት ለመደገፍ ግን ፓርቲያቸው ዝግጁ መሆኑን የሰማያዊ ፓርቲ ሊቀመንበር ገልጠዋል። በመንግስት በኩል የሚወሰዱት አንዳንድ እርምጃዎችና መግለጫዎች ስጋትና ሽብርን የሚፈጥሩ ናቸው ያሉት የሰማያዊ ሊቀመንበር አቶ ይልቃል ጌትነት የፓርቲያቸው ንቁ አባላትና ደጋፊዎች ግን ዛሬም በጅምላ እየታሰሩ ነው ይላሉ። እስከን መለስካቸው አምሃ።
የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ከያዘበት ከ1983 ዓ.ም ወዲህ ለአምስተኛ ዙር የሚካሄደው አገር አቀፍ ምርጫ የድምፅ መስጠቱ ስርዓት ሊካሄድ ከአንድ ሳምንት ያነሰ ጊዜ ይቀረዋል። ተወዳዳሪ ፓርቲዎች ሁሉ ዛሬን ጨምሮ ለሚቀጥሉት ሶስት ቀናት በሚያካሄዷቸው የምረጡኝ ዘመቻዎች ሂደቱን ያጠቃልላሉ። ሰማያዊ ፓርቲ እነዚህን ቀሪ ቀናት በሚገባ ለመጠቀም በቂ ዝግጅት እንዳደረገ የገለጹት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የኢትዮጵያ ህዝብ አለጥርጥር ሰላማዊና ዴሞክራሲያዊ የስልጣን ሽግግር እንደሚፈልግ ተረድተናል ይላሉ። ፓርቲያቸው ሌላ ሁሉ እንዳለ ሆኖ ለዚህ ሂደት ድጋፉን ይሰጣል ብለዋል።
ከና አስከፊ ገጽታው ይህን ሂደት ስናስብ ሰማያዊ ፓርቲ ማቋም ሲወስድ እስከዛሬም እንደደረሰበት ኢህአዴግ ዲሞክራት ድርጅት ሆኖ ስልጣኑን ለመስጠት እንደማይፈልግ እና የዲሞክራቲ ኃይሎችን ሁሉ ለማፈን እንደሚፈልግ እናውቃለን። ነገር ግን በዚህም ሂደት ውስጥ ሁነን አንደኛ ህዝቡንም በማስተማር ሁለተኛ ያለውንም ቀዳዳ ኤክስፕሎይት በማድረግ ህዝቡ የሚፈልገውን ነገር የዲሞክራሲ ሂደት ለመደገፍ ሲባል በሂደት ውስጥ አለንበት። አሁንም በቀረችው ጊዜ ሁሉ ታዛቢዎችን በማቅረብ አዲስ አበባ ውስጥም በስምንት መኪናዎች ከነገ ጀምሮ በሁሉም አቅጣጫ ቅስቀሳ ይጀመራል፣ ያው ይሰራል።
አቶ ይልቃል እንደሚሉት ከሆነ የፓርቲያቸው ንቁ አባላትና ብርቱ ደጋፊዎች በአዲስ አበባ በጅምላ እየታሰሩ ናቸው። በእሳቸው አስተያየት ይህና ተመሳሳይ የመንግስት ድርጊቶች ህዝቡን የሚያስደነግጡና ሽብር የሚነዙ ናቸው ይላሉ። እነዚህ ይፈጸማሉ የሚሏቸውን እርምጃዎችም ይዘረዝራሉ።
የገጠሩን ሰዎች ታዛቢ ከሆናችሁ ወይም ከመረጣችሁ ማዳበሪያ አታገኙም፣ የመንግስት ሰራተኞችም ከመንግስት ስራችሁ ትባረራላችሁ የሚላለ ይሄም አልበቃ ሲል ደግሞ በሃይማኖት መሪዎቻቸውና በተለያየ መንገድ የማስፈራራትና ከዛ ሂደት ራሳቸውን እንዲያገሉ የሚደረግ የለየለት የወንብድና ተግባር እየተፈጸመ ነው። ያም አልበቃ ብሎ ደግሞ በፖሊስ ኮሚሽን አካባቢ አሁን የምናየው መግለጫ አጠቃላይ አገሪቷ ምን በአስቸኳይ ጊዜ አዋጅና በተጠንቀቅ እንዳለች የሚመስል መግለጫ፣ የተለያዩ አካላት ሊሳተፉበት ያሉት አመፅ የተዘጋጀ ነገር እንዳለ ድርሰት የሚመስል መግለጫ ተሰጥቷል።
በሰማያዊ ፓርቲ ሊቀመንበር እምነት በህብረተሰብ ውስጥ የሚፈጠር ወይም የተፈጠረና ለስጋት የሚዳርግ አንድም ነገር ያለ አይመስልም።
በእኔ እምነት እስካሁን በሂደቱ ውስጥ ባየነው ነገር ሁሉ የኢትዮጵያ ህዝብ እንደ ሁልጊዜው ጨዋነቱ፣ እንደ ሁልጊዜው ህግ አክባሪነቱ፣ እንደ ሁልጊዜው ዲሞክራሲ የሚገባውና የሰለጠነ ህዝብነቱ ሁሉንም ነገር በጨዋነት እያደረገ ነው። አንድም ነገር ከህዝቡ በኩል የመጣ መስመር የለቀቀ ነገር የለም። የሚሰጡት መግለጫዎች፣ የተሰጡት ማስፈራሪያዎች ሁሉ አጠቃላይ በሂደቱ ላይ ሁሉ ስጋትንና ሽብርን የሚለቅ ነገር የምንሰማው በመንግስት በኩል ያለ ነው።
በመንግስት በኩል ተደጋግሞ እንደሚገለጸው ደግሞ አንዳንድ ኃይሎች የምርጫ ውድድሩን በመጠቀም የቀለም አብዮት ለመቀስቀስ ፍላጎት አላቸው። ግፋ ሲልም የመንገድ ላይ ነውጥን መሳሪያ በማድረግና አለመረጋጋትን በማስፋፋት የመንግሥት ለውጥን ለማምጣት የሚሞክሩ እንዳሉም ይከሳል። በአንዳንድ ተቃዋሚ ፓርቲዎችና በመንግሥት አካላት መካከል መካሰሱና መነታረኩ እንደቀጠለ ነው። ምርጫ ቦርድ በበኩሉ አምስተኛው ዙር ምርጫ እስከ ዛሬ ያለው ሂደት አመርቂ እንደሆነ እየገለጸ ነው። በሚቀሩት ጥቂት ቀናትና በድምፅ መስጫ ዕለት የሚፈጸሙት ክንውኖች ምን እንደሚያመጡ ደግሞ ጊዜው ሲደርስ እናያለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን አመሰግናለሁ ለዘገባው። ተከታዩ ዘገባ ወይም ሪፖርት ደግሞ ወደ ዓለም አቀፍ ጉዳይ ይወስደናል። በኢራቅ የአንባር ክፍለ ግዛት ዋና ከተማ ራማዲ ያለው ሁኔታ በውል ያለየ ወይም በጣም እየዋዠቀ ያለ መሆኑን ዩናይትድ ስቴትስ አስታውቃለች። ጽንፈኛው የሽብር ቡድን እስላማዊ መንግስት ግን ይህችን የኢራቅ ግዙፍ ክፍለ ግዛት ወይም ክፍለ ሀገር ከተማ ሙሉ በሙሉ መቆጣጠሩን እየተናገረ ነው። በሌላ በኩል ደግሞ ምስራቅ ሶሪያ ውስጥ አንድ የአይሲስን ከፍተኛ መሪ ልዩ ኃይሎቻቸው በመግደላቸው የአሜሪካን ደራሲዎች ለወታደሮቻቸው አድናቆትና ድጋፋቸውን እየገለጡ ነው። ቪክተር ቢቲ ያጠናቀረውን ዘገባ ሰለሞን አባቴ ያቀርበዋል።
እስላማዊ መንግሥት ቡድን ራማዲን ሙሉ በሙሉ ተቆጣጥር ያለው ሲል የሚያሰማውን መግለጫ የዩናይትድ ስቴትስ መከላከያ ሚኒስቴር ሙሉ በሙሉ አይቀበልም ወይም አያረጋግጥም። የፔንታገን ቃል አቀባይ ኮሎኔል ስቲቭ ዋረን በሰጡት መግለጫ የራማዲ ነገር በውል የለየለት አይደለም ብለዋል። በአሜሪካ የሚመራው ጸረ አይሲል ጥምረት ለኢራቅ ኃይሎች ከአየር ድጋፍ እየሰጠ መሆኑንም አመልክተዋል። የተቀናጀውና ዘመቻ የማይታጠፍ ጽናት ተብሎ የሚጠራው ግብረ ኃይል ትናንት እሁድ ባደረሰው ጥቃት በበርካታ የአይሲል የታክቲክ ኢላማዎች ላይ ያነጣጠሩ 7 ድብደባዎችን አካሂዷል። በዚህ ጥቃት የስንቅና ትጥቅ ማቀበያ መዋቅሮችን፣ 3 የውጊያ ነቁጦችን፣ 2 በሽብርተኞቹ የተያያዙ ሕንፃዎችን፣ 2 ከባድ አውቶማቲክ ጠመንጃዎችንና 2 ተሽከርካሪዎችን ማውደሙን ግብረ ኃይሉ አስታውቋል። ከአምባርና ከዋና ከተማይቱም ራማዲ ሌላ በባይጂ፣ በፋሉጃ፣ በሞሱል፣ በሲንጃርና በታላፋር የአይሲል ይዞታዎች ላይም የአየር ድብደባዎች ተካሂደዋል። የእስላማዊው መንግሥት ቡድን የከትናንት በስቲያው አርብ ወደ ራማዲ ማዕከል ሲገሰግስ ነበር። የቡድኑ የራማዲ ጥቃት መደምደሚያ ጅምር የተባለ የቦምብ ጥቃት ደግሞ ከተማይቱ ውስጥ ባሉ የመንግሥቱ የጸጥታ ኃይሎች ላይ አድርሶ 10 ወታደሮችን ገድሏል። 1 ፖሊስም ተገድሏል ተብሏል። ወታደሮቻቸው ይዞታቸውን ለቀው እንዳይወጡ፣ በሌላ በኩል ደግሞ የሺአ ተዋጊዎች አንባርን ለማስለቀቅ በአይሲል ይዞታዎች ላይ ሊከፍቱ ላሰቡት ጥቃት እንዲዘጋጁና በተጠንቀቅ እንዲቆሙ ጠቅላይ ሚኒስትር ሃይደር አልአባዲ አሳስበዋል። በምህጻር ራንድ ኮርፖሬሽን የሚባለው የምርምርና የልማት ተቋም ከፍተኛ የፖለቲካ ተንታኝና የረጅም ዘመን የጦር ልምድ ያላቸው አሜሪካዊ መኮንን ሪክ ብሬናር እንደሚሉት እዚያው ራማዲ ከተማ ውስጥ በመንግስቱ ወታደሮች የተያዙ ኪስ አካባቢዎች አሁንም አሉ።
ነገሩ አወዛጋቢ ነው። እነርሱ የአንባርን የእዝ ማዕከል ተቆጣጥረው ባንዲራቸውን መስቀል መቻላቸው ቀላል አይደለም። ይሁን እንጂ የዩናይትድ ስቴትስን የአየር ድብደባ ፈርተው ከተማይቱ ውስጥ እንደገቡ ተበታትነዋል። እርግጥ ነው ለአይሲስ ታክቲካዊ ድል አስጨብጦታል። ውጊያው ግን እንደቀጠለ ነው።
ምንም እንኳ የመንግስቱ ኃይሎች ባለፈው ወር ሚያዝያ ውስጥ ማለት ነው ቲክሪት ከተማን ከአይሲል እጅ አስለቅቀው ቢይዙም ቡድኑ ግን አሁንም ፋሉጃን እንደያዘና ወደ ምዕራብ እየገሰገሰ መሆኑን ብሬናን አክለው አመልክተዋል። አይኤስ ቡድን በተጨማሪም በሰሜን ከባይጂና ከሞሱል አቅራቢያ የሚገኙ የድፍድፍ ዘይት ማጣሪያዎችንም እንደያዘ ነው። በአሜሪካ የሚመራው የአየር ዘመቻ ባለፈው ነሐሴ ከተጀመረ ወዲህ አይሲል ከይዞታው ከ25 እስከ 30 ከመቶ የሚሆነውን ማጣቱን የዩናይትድ ስቴትስ የመከላከያ መስሪያ ቤት አመልክቷል። ሶሪያ ውስጥ ደግሞ የመንግስቱ ወታደሮች ከጥንታዊቱ ፓልሜራ ከተማ የአይሲልን ተዋጊዎች ማባረራቸው ተዘግቧል። በዚህች የመንግስታቱ ድርጅት የዓለም ቅርስ ብሎ በመዘገባት ከተማ ላይ በተካሄደው ውጊያ በመቶዎች የሚቆጠሩ ተገድለዋል። የአሜሪካ ልዩ ኃይሎች ሶሪያ ምስራቃዊ ግዛት ውስጥ አርብ ለቅዳሜ አጥቢያ ባካሄዱትና አቡ ሳያፍ የሚባለውን የአይሲስ ከፍተኛ አዛዥ ይዘው አቡ ሰያፍ የሚባለውን የአይሲስ ከፍተኛ አዛዥ ገድለው ሚስቱን ሰያፍን በማረኩበት ዘመቻ መደሰታቸውን አሜሪካውያኑ እንደራሴዎች እየተናገሩ ነው። ሰያፍን ብትሆን በቡድኑ የሽብር አድራጎቶች ውስጥ ብዙ ሚና ተጫውታለች ተብላ የሚወራላት የሽብር ተጠርጣሪ ነች። ይህ መረጃን ለመሰብሰብ ሊጠቀሙበት የሚገባ መንገድ እንደሆነ እርሳቸውና ሌሎችም ከረዥም ጊዜ አንስቶ የሚጎተጉቱለት ዘመቻ አይነት መሆኑን የተወካዮች ምክር ቤቱ የስለላ ጉዳዮች ኮሚቴ ሊቀመንበር እንደራሴ ዴቪን ኑኒያዝ አመልክተዋል።
It takes guts for the administration and our military to put an action like this together. It was successful. We're happy that they got
እንዲህ አይነቱን እርምጃ ለመውሰድ አስተዳደሩና ጦራችን ድፍረት ሊኖራቸው ይገባል። መመለሳቸውና ጉዳት ሳይደርስባቸው መመለሳቸው አስደስቶናል። አሁን በመጪዎቹ ሳምንታት ምን እንደሚያደርጉ እናያለን።
የዩናይትድ ስቴትስን ስትራቴጂ እንደራሴ ኑኒያዝ ሲተነትኑ ዘመቻው የመቆጣጠር እንጂ የማዳከም ወይም የመደምሰስ አይነት አይደለም ይላሉ። ምክንያቱን ሲናገሩም ታጣቂው ቡድን ከኢራቅና ከሶሪያ አልፎ ወደ ሰሜን አፍሪካም ገንፍሏልና።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ የሚተላለፈው የምሽት ሶስት ሰዓት ዝግጅታችን እስከ አራት ሰዓት ድረስ ለአንድ ሰዓት ይዘልቃል። አዲሱ ወደ ርዕሰ ወሬዎቹ የሚሄድ እድል እንደሌለን ሙዚቃው የሚያሳብቅ ይመስላል። ሰዓቱ ምን ይሆን? አሁን
ሙዚቃውን አዘጋጅተናል ማለት ነው።
አዘጋጅተናል። የጥላሁን ገሰሰን የምወድሽ በጣም የሚጫወትልን የጥላሁንን ካዜሙ በርካታ ድምፃውያን አንዱ ግሩም አድርጎ የሚጫወተው አንተነህ ነው። እንስ ማለት አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነው። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ልንጀምር ነበር፣ ሰዓቱ ገደበን። በቀጥታ ወደ ቀዳሚው ዘገባ ነው የምናልፈው። ከትናንት በስቲያ ቅዳሜ የተሰበሰበው የኢህአደግ የሥራ አስፈጻሚ ኮሚቴ ኢህአደግና የሚመራው መንግሥት አምስተኛው ጠቅላላ ምርጫ ፍትሐዊ፣ ዲሞክራሲያዊና ሰላማዊ የሕዝቡን አመኔታ ባረጋገጠ ሁኔታ ለማካሄድ ስትራቴጂ ነድፈው እንደነበር ባወጣው መግለጫ ጠቅሶ የእስካሁኑ ሂደት አፈጻጸም ስኬታማ ነው ብሏል። የምርጫ ቅስቀሳ ደቡብ ኢትዮጵያ የሚገኙትን የተቃዋሚ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር በየነ ጴጥሮስ በገዢው ፓርቲ ገለጣ ላይ አስተያየታቸውን እንዲሰጡ ዘጋቢያችን እስክንድር ፍሬው ጠይቋቸዋል። ሌሎች ጥያቄዎችንም ያነሳላቸዋል እስክንድር፣ እሳቸውም ይመልሳሉ።
በእውነቱ ይሄ ለኢትዮጵያ ሕዝብ ንቀት፣ ለእኛም በውድድሩ ለገባነው ደግሞ ዘለፋ እና ትምክህት ነው። የዚህ አይነት መግለጫ ሰጡ ብትለኝ እኔ መግለጫቸውን ለመስማት አልታደልኩም። አሁን በዚህ በኮንታ ተራራዎች ምንም መንገድ በሌለበት ቋጥኜ አሁን እዚህ ዳውሮ ዞን ተርጫ ገብቼ ነው አሁን የማናገር። ያደጎች በእውነቱ በጣም ያሳፍሩ። እንደው አንድ አይነት የተንኮል ቡድን ነው እንዲህ የምናገረው። ምክንያቱም እኔ ምርጫው በእነሱ አባባል ምንድን ነው ኢህአዴግ እንዲቆጣጠር አድርገናል ማለት ነው። እንግዲህ ትርጉሙ ይሄ ነው አሉ የምትለው ነገር። ኢህአዴግ ካድሬዎች የተከፈለፉ ህዝቡን በሙሉ ኢህአዴግን አይመርጥም ብሎ የገመቱትን እያስደበደቡ የደበደቡ እስር ቤት እያጎሩ የምርጫ ተወካዮች የጣፋ ተወካዮች ተብለው ለምሳሌ በመድረክ ዝርዝራቸውን የሰጠ ነው ለምርጫ ቦርድ ተጠሪዎች አንድ በአንድ እየለቀሙ እያሰሩ ናቸው፣ እየደበደቡ ናቸው፣ በገንዘብ እየገዙ ናቸው። ያንዳንዱ እኔ በምወዳደርበት አካባቢ 5000 ገብቷል አሉ ከታዛቢነት ትቶ ለመውጣት ማለት ነው። ይሄንን እብደት አገሪቷ ላይ አውጀው በተሳካ ሁኔታ በሰላማዊ እየተጠላቀቀ ነው የሚል በእውነቱ ጠቅላላውን ህዝብና የምንወዳደረውን ፓርቲዎች ንቀትና ትምክህት አንድ አይነት ኃላፊነት ከጎደለው ስብስብ ነው የምንነገር እንጂ ይሄ በጣም አሳፋሪ ነው። በኢትዮጵያዊነቴ የማፍርበት የእነዚህ ሰዎች እያደረጉ ያሉትና የምናገሩት ሰማይና ምድር የተራራቀ ነገር ስለሆነ እኔ እንግዲህ ይዙ ማከሎኜ ነው የምናገረው። የኢህአዴጉ ዘመናዊ መኳንንት እዚያ ትልቁ አዳራሽ ውስጥ ተቀምጠው የሚያወሩቱ ከተጨባጭ ሁኔታ መሬት ላይ ካለው በእውነቱ ግንኙነት የለውም። እኛ በበኩላችን ከፍተኛ ጥረት አድርገናል። ከዚህ በላይ ምንም ማድረግ አንችልም። ያለንን ሁሉ ሰጥተናል ማለት ይቻላል።
የስራ አስፈጻሚ ኮሚቴው በመግለጫው የጠቀሳቸው ነጥቦች አሉ። ምርጫው ፍትሐዊ፣ ዲሞክራሲያዊ፣ ሰላማዊና ህዝቡን አመኔታ ባረጋገጠ ሁኔታ ለማካሄድ የተነደፈው ስትራቴጂ አፈጻጸሙ ስኬታማ መሆኑን ሲናገር ማለት ነው። ለምሳሌ ህዝቡ በነቂስ ወጥቶ ተመዝግቧል፣ ታዛቢዎቹን በዲሞክራሲያዊ መንገድ መርጧል እና የመሳሰሉትን ነጥቦች ጠቅሷል። በምርጫው ለሚሳተፉ የፖለቲካ ፓርቲዎችም ምቹ የፖለቲካ ምህዳር መፈጠሩንም አመልክቷል። እንደዚህ አይነት ነጥቦችን ጠቅሷል እና እናንተ በምን መለኪያ ነው ይሄ አሁን ይሄ ግምገማ ትክክል አይደለም እያላችሁ ያላችሁት?
አንደኛ በሁሉም ቅድም ባነሳቸው ጉዳዮች ላይ ክትፈት ነው። እንግዲህ እኔ እውነቱ ነው ክብሬን መጠበቅ ሞክራለሁ ቃላት በመብረቱ፣ ግን እነዚህ ለዚህ የሚበቁ አይደሉም። አንደኛ መራጮች ሲመዘገቡ ደባ ሲሰሩ ለአንድ ሰው 13 ካርድ ሰጡትን እጅ ከፍኝ አስይዘን ይህንን ለምሳሌው ነው የሚጠቅስልህ ዱራሜ ላይ ከምባታ ከምባሎ ላይ ዞን የሆነውን እንደዚሁም መደዋቸው በሚባለው እኔም በሚወዳደሩበት ሲኬ 0102 በሚባሉትም አካባቢዎች ከቤት ለቤት እየዞሩ እንደ ሰርግ ጥሪ ካርድን እያደሉ እኛን ይመርጣሉ ብለው ለሚገምቱት እየከለከሉ አሁንም እኛ ህዝብ ውስጥ ዞረን ስንንቀሳቀስ እንደው ካሉ እኮ ከልክለውን ያለፍ ነው እንዴት አድርጌ ነው አግኝቼ ድምፅ የሚሰጠው የሚሉ ሰዎች ናቸው እያስጨነቁ ነው ያለው። አንድ ስለዚህ በዛ የመራጮች ምዝገባ የምለው የሸፍት ስራ የተሰራበት ነው። መራጮች ሲመዘገቡም እንዴት አገኛችሁ እንዳትሉ እኛም ታዛቢዎች አንዳንድ ቦታዎች በፈቀዱበት አስቀምጠናል። እነዚህ ናቸው እጅ ከፍንጅ ይዘው ውሁ ብለው ለተገቢው ባለስልጣን ያደረሱት ያቀረቡት ማለት ነው። ለምሳሌ እነዚህ ካርዶች በሮስተሩ ላይ የሉም፣ አልተመዘገቡም። መራጭ ተብሎ የተባለው የካርዱን ቁጥር የለም። ይሄ ምን ማለት ነው? ኢህአዴግ ካርዶችን በሌላ በፓራሌል መንገድ እያተመ ነው ማለት ነው። ይህንን አላረኩም ብሎ መረጃ እስካላቀረበ ድረስ የመራጩንም ካርድ አትሟል። ምክንያቱም ባህረ መዝገቡ ላይ የለም፣ እነዛ ሰዎች ባሉበት ምርጫ ክልል ማለት ነው፣ ምርጫ ጣቢያ። ይሄ አንድ ነው። በመራጭ ምዝገባ ጊዜ ስርዓቱን እንዳወቀ። ሁለተኛው የህዝብ ታዛቢዎች ምርጫ እነዚህ ጨርሶ እንደው የሞራል እንትን የሌላቸው የቦርዱ ሊቀመንበር ያ ምክትሉ ምናምኑ ጸሐፊው ህዝቡ የመረጠው ይላሉ። የምርጫ ህጉ የሚለው እያንዳንዱ በዚያ የሚወዳደር ፖለቲካ ፓርቲ በደብዳቤ ተጠርቶ ይህንን የህዝብ ታዛቢዎችን ለመምረጥ ወኪሎቻችሁን ላኩ ተብሎ ነው ይሄንን ያካሄዱት ለምሳሌ ቀኑን ብቻ ነው እንጂ የተጠቀሰው የት ቦታ ህዝቡ ተሰብስቦ እንደሚመጥ አይታወቅም። ለእኛ
በመገናኛ ብዙሀን ግን ይፋ ተደረገ። ፕሮፌሰር በየነ
ህዝቡ ታዛቢዎቹን ይመርጣል።
በተለያዩ መገናኛ ብዙሀን
ነጩ ሸት ነው አይደለም? ነጩ ሸት ነው አቶ እስክንድር። ይህ ህዝቡ የምርጫ ጣቢያ ታዛቢዎቹን በነጻ መርጧል የሚባለው ይሄ ነጩ ሸት ነው። ሌላ ቦታ ቀርቶ አዲስ አበባም ላይ ሙሉ በሙሉ እንደው ተነግሮን የህዝብ ታዛቢዎች በማህበረሰቡ ኮሚኒቲው መንበርስ በሚመረጥበት ጊዜ እኛ አልተገኘንም፣ እንዳንገኝም ተደርገናል። የትኛው ጋር ነው እስቲ የተገኘ ነው? እስቲ ቦታዎቹን ይጥሩ እስቲ የእነዚህ ታዛቢዎች ተመርጠዋል የሚለውን ህዝቡን የመረጣቸው ይላል። ድሮ ምን ድንጋይ ተሰብስቦ አይመርጥም፣ ግን ተቃዋሚ የፖለቲካ ፓርቲዎቹ አልተወከሉበትም በህጉ መሰረት።
ለምሳሌ አሁን የጠቀሷቸው ነጥቦች አልፎ አልፎ በምርጫው ሂደት ውስጥ ያጋጠሙ ናቸው ወይስ አጠቃላይ የምርጫውን ሂደት የሚመለከቱ ናቸው? በእርስዎ እምነት
አጠቃላዩን የምርጫውን ሂደት የሚመለከቱ ናቸው? በኢህአዴግ አሰራር አንድ ቦታ ደህና ሌላ ቦታ መጥፎ የሚባል እኮ ነገር የለም። ያው ሁሉም ተለክቶ የተሰፋ ነው። ትእዛዙ አንድ አይነት ትእዛዝ ነው ለሁሉም የሚወርደው። ስለዚህ ይሄ የኮሚኒስታዊ ማዕከላዊ ሴንትራሊስት አሰራራቸው ለሁሉም የሰጡት መመሪያው አንድ ነው። ሁሉም ጋር የተፈጸመው ደጋግሞ ሲዋሹ መስማቱ ያማል። ህዝቡ እኮ ይታዘባቸዋል። ለዚህ ግደላቸውም እነሱ እንኳን። ለማንኛውም አቁ ይሄ ነው መሬት ላይ ያለው።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ በጣም አመሰግናለሁ ስለ ጊዜዎት። ለቅስቀሳ ካሉበት ከዳዋሮ ዞን በስልክ ይህንን አስተያየት ስለሰጡን እንግዲህ ገዢው ፓርቲ እስካሁን የምርጫ ሂደት ፍትሐዊ፣ ዲሞክራሲያዊና ሰላማዊ በሆነ መንገድ እየሄደ መሆኑን ይህም ተጠናክሮ እንደሚቀጥል ገልጿል። እርስዎና ፓርቲዎት የተለየ ሀሳብ ያራምዳሉ። በጣም አመሰግናለሁ ፕሮፌሰር ስለ ጊዜ
ይፈቅዳል።
በሌላ በኩል ደግሞ ወደሚካሄዱት ምርጫዎች እናልፋለን። በዘንድሮ ምርጫ ህወሓት ኢህአዴግን ወክለው በመቀሌ የምርጫ ክልል ከሚወዳደሩት ከዶክተር አዲስ አለም ባሌማ ጋር ያደረግነውን ሰፊ ቃለ ምልልስ በትናንትናው ምሽት ፕሮግራማችን ያቀረብነው የመቀሌው ዘጋቢያችን ግርማ ገብሩ ለምሽቱ ደግሞ በዚያው የመቀሌ ከተማ የምርጫ ክልል የተቃዋሚውን አረና ትግራይን ወክለው ከሚወዳደሩት አቶ ገብሩ አስራት ጋር ያደረገውን ቃለ ምልልስ ይዞ ቀርቧል።
አቶ ገብሩ አስራት፣ ለመሆኑ የዘንድሮ ምርጫ እንዴት ነው? ቀዝቀዝ ብሏል የሚሉ ሰዎች አሉ። እንዴት ነው የምርጫ ሁኔታው? ሂደቱን እንዴት ይገመግሙታል?
የዘንድሮ ምርጫ ቀዝቀዛ ነው አልለውም። በተለይ መድረክ የሚያደርጋቸው እንቅስቃሴዎች በጣም አመርቂና ሰፊ ናቸው። እንግዲህ መድረክ በኦሮሚያ የተንቀሳቀሰ ነው ያለው። እዛ በአንድ ስብሰባ እየተሰበሰበ ያለው ህዝብ ማየት እስከ 30 ሺህም ከዛም በላይ የተሰበሰበ ነው ያለው። ይህን ማየት ይቻላል። በደቡብም እንደዛ ነው። በትግራይም በብዙ መንገዶች ቅስቀሳ እያካሄድ ነው። ስብሰባዎች አካሄደናል 3 ቦታ ላይ፣ ከዛም በላይ በመኪና እየቀሰቀስ ነው ያለ ነው። ፖስተርም፣ ክርክሩም የሁሉ ደምረን ስናየው እንዲያውም በህዝቡ በኩል ያለው ከአሁን በፊት ከነበረው የበለጠ ተነሳሽነት ያለበትና ለመምረጥም ፍላጎት እያሳየ ያለበት ሁኔታ ነው ያለውና ከድሮው የቀዘቀዘ ነው ለማለት ያስቸግረኛል።
አቶ ገብሩ አስራት በቅርቡ በጻፉት መጽሐፍ የአብዮታዊ ዴሞክራሲ ስርዓት ባህሪያትን ሲጠቅሱ በተለይ ደግሞ በኢትዮጵያ የፖለቲካ ሂደት ውስጥ በተቃዋሚው ጎራም ሆነው ሲያዩት የፖለቲካ ምህዳሩ በጣም እየተበላሸ እንደሆነ ለምርጫም ብዙ የተመቻቸ ሁኔታ እንደሌለ ጠቅሰው ነበርና ለምንድን ነው እየተወዳደሩ ያሉት የሚለውን ጥያቄ ያነሳሉ። አንዳንድ ሰዎች ካሉት የግል አመለካከት አንጻር ሲነሳ
በኢትዮጵያ ውስጥ በተለይ አሁን የፖለቲካ ምህዳሩ እጅግ እየጠበበ እየሄደበት ያለ ሁኔታ ነው ያለው። እዛ መጽሐፍ ካስቀመጥኩትም በላይ በተወዳዳሪዎች በህዝቡም በመራጩ ላይ እየደረሰ ያለው ግፍ ወከባ እጅግ ከፍተኛ ነው። ግን በህግ ደረጃ ምርጫ ይቻላል እስከተባለ ድረስ ጠንካራ ሀሳብ፣ ጠንካራ መርህ ይዞ ሚዛኑን መቀየር ይቻላል የሚል አቋም ስላለን በዚህ ምርጫ መሳተፍ ተገቢ ነው የሚል አስተያየት አለን። ምክንያቱም ምርጫ የፖለቲካ ተወዳዳሪዎች ጉዳይ አይደለም፣ የህዝቡም ጉዳይ ነው። እጅግ የተማረረ ህዝብ፣ ጭቆናው የበዛበት ህዝብ ሚዛኑንም ሊቀይር ይችላል፣ ኮረጆውንም ሊጠብቅ ይችላል፣ ነቅቶም ሊሳተፍ ይችላል። እንግዲህ ይሄ በአፈና በጭቆና በሌሎችም አግባቦች በእስር ሊገታ ስለማይችል ይሄን የህዝቡን ፍላጎት ለማሟላት ነው በመርጫ እየተሳተፍን ያለ ነው እና የሚደርሰውን በደል ጭቆና በመቋቋም እንደ አማራጭ ተወዳዳሪ ለህዝቡ ቅርብ ያለው።
ዶክተር አዲስ አለም ባሌማ የድርጅታቸውንም አቋም ሲገልጹ የተቃዋሚ ፓርቲዎች አማራጭ ሀሳብ የላቸውም የሚል ነበር አጽንኦት ሰጥተው የሚጠቅሱት። ተቃዋሚ ድርጅቶች አማራጭ ሀሳብ ሳይኖራቸው ህዝቡ በምን ምክንያት ነው ሊመርጣቸው የሚችለው የሚል ነው የድርጅታቸውንም እምነት መሆኑን ሲጠቅሱ የነበሩትና እስኪ ለመሆኑ አረና ይዞት የተነሳ አማራጭ ምንድን ነው? ከህወሓት ጋር ተወዳድሮ ህዝቡ አረናን ይሻለኛል የሚልበት ምክንያት ምን አለ? እስኪ ይህን ጥቀሱልኝ።
በጣም ጥሩ። እኛ በመሰረቱ ከገዢው ፓርቲ የሚለዩን የፖለቲካ አቋሞች አሉን። ለምሳሌ የመሬት ጉዳይ አለ። መሬት የህዝብና የመንግስት ነው የሚለው የኢህአደግ አቋም ትክክል አይደለም። መሬት የህዝብ ነው የሚል አቋም አለን። መሬት የመንግስት ነው ማለት የካድሬ የሽሞኛ የአስተዳዳሪ ለሙስናም የሚያጋልጥ ጉዳይ ስለሆነ መሬት የህዝብ መሆን አለበት እንጂ የመንግስት መሆን ያለበትም የሚል አንዱ አቋማችን ነው። ይሄን ያውቁታል። ሁለተኛው የሊዝ ጉዳይም አንዱ ትልቁ ጉዳይ ነው። ነባር የመሬት ይዞታ ወደ ሊዝ አዛውሯል። ይሄ የኢህአደግ አቋም ነው። እኛ የሊዝ ጉዳይ እንደነበረበት ዜጎች በከተማ ያላቸው ቤትና መሬት የራሳቸው መሆን ያለበት እንጂ መሬቱም ቤቱም መንግስት ማስተዳደር የለበትም የሚል አቋም አለን። ስለሆነም ይሄ የነባር ይዞታ እንዳለ ይሆናል፣ ወደ ሊዝም አይዛወርም፣ የሊዙም አዋጅና ፖሊሲ እንቃወማለን። ይሄም አቋም ነው። ሌላም አሁን ኢህአደግ ሄዶ በተለይ በትግራይ እንደ ደርግ ቤት እየተቆጣጠረ ነው። የአንድ ሰው ቤት ራሱ በስምምነት ሊያከራይ አይችልም፣ መንግስት ነው የሚተምነው። ስለዚህ ቤቱንም ተቆጣጥሯል፣ መሬቱንም ተቆጣጥሯል። አረና መድረክ ግን ይሄን ያስቀራል የሚልም እምነት አለን። በትምህርት በኩል አሁን ትምህርትም ይሁን ሌሎች ማህበራዊ እንቅስቃሴዎች በኢህአደግ በፖለቲካ የተቃኙ ናቸው። የፖለቲካ ጣልቃ ገብነት በትምህርት ጥራቱን አበላሽቶታል። በማንኛውም የመንግስት ስራ የህወሓት ኢህአደግ ጣልቃ ገብነት የሚሰጠውን አገልግሎት ደካማ እንዲሆን፣ ለሙስና እንዲጋለጥ፣ ተጠያቂነት እንዳይኖር አድርጎ ስላለ ይህንም እናስወግዳለን እንላለን። ከፖለቲካው አንጻርም መሰረታዊ የሆኑ የህዝቡን ነጻነት፣ መልካም አስተዳደር የሚያሰፍኑ አማራጮች አሉ። በእኛ አስተያየት ኢህአደግ እየተከተለው ያለው የፖለቲካ አቅጣጫ በመሰረቱ ለሙስና የተጋለጠ ነው የሚል አቋም ነው ያለን። ሙያን መሰረት አድርገው ሊወስኑ አይችሉም። ስለሆነም ትምህርት ቤትም ስናየው አስተማሪው ከዳይሬክተሩ እስከ ዩኒት ሊደር፣ በግብርና የሚሰራው ሰው የፖለቲካ አባል ነው። ስለዚህ ሁሉንም ተቋም ተቆጣጥሮ ተቋማዊ የሆነ ሙስናን እያስከተለ ያለ ስለሆነ መድረክ ከተመረጠ የመድረክ አማራጭ እነዚህ ተቋማት ከፖለቲካው ጣልቃ ገብነት ነፃ ይሆናሉ የሚል አቋም አለን። ሌላው ደግሞ ትልቁ መሰረት ዲሞክራሲ እንዲኖር መሰረት የሚሆኑ ሁለት ወሳኝ ጉዳዮች አሉ። አንዱ የሚዲያ ጉዳይ ነው። ሌላው የሲቪል ማህበረሰብ ጉዳይ ነው። እኛ ከተመረጠ ነፃና ህያው የሆኑ የግል ሚዲያዎች ይኖራሉ የሚል እንደ አማራጭ አስቀምጠናል። ሲቪል ማህበረሰብም እንዲሁ በነፃነት መደራጀት አለበት የሚል አቋም አለን። ዜጎች የመንግስትን ጫና ለመቋቋም ይችሉ ዘንድ በነፃነት መደራጀት አለባቸው ሲቪል ማህበረሰብ። ፖሊስም ገለልተኛ ሆኖ እንዲሄድ፣ አቃቤ ህግ ገለልተኛ ሆኖ እንዲቋቋም፣ ፍርድ ቤት ገለልተኛ ሆኖ እንዲቋቋም እናደርጋለን። አሁን ግን ኢህአደግ እነዚህ ለአፈና እየተጠቀመባቸው ነው ያለው የሚል አቋም አለና እነዚህን ነፃ እናደርጋለን። ህብረተሰቡንም አንድ ለአምስትና ኔትወርክ በሚል ያደራጀው ይሄ የስለላ መዋቅር ነው፣ ይሄ የዜጎችን ነፃነት የሚነፍግ ነው የሚላለን። በኢኮኖሚው አንጻርም ገበሬው ነፃ ሆኖ የምርት ሂደቱን እንዲያካሄድ፣ ነጋዴው ነፃ ሆኖ የንግድ ስራውን እንዲያካሄድ፣ ለምሳሌ የማዳበሪያ ግዢ፣ የምርጥ ዘር ግዢ በአስገዳጅ እየተካሄደ ነው ያለው። ህዝቡ ተበድሮም ንብረቱም ሽጦ እንዲገዛ እየተገደደ ነው ያለው። ገበሬው በዚህ በጣም አማሯል። እኛ ነፃ እናደርገዋለን፣ በነፃ ገበያ ይሄዳል ይህም የሚል አቋም አለን እና እነዚህ እና ሌሎችም በርካታ አቋሞች አሉ። የአጀር ስምምነት የኢትዮጵያን ጥቅምና ሉዓላዊነት ስለማያስከብር ይህም መሰረዝ አለበት የሚል አቋም አለን። ኢትዮጵያ የባህር በር ማግኘት አለባት የሚል አቋም አለን። ይሄ ህወሓት በጣም አይወደውም፣ አይቀበለውም። ስለዚህ እንደዚህ ያሉ መሰረታዊ የሆኑ አቋሞች አሉን። ይሄ ኢሃደግም ያቋል ህዋትም ያቋል ግን ሆን ብለው አቋም የላቸው ይላሉና ይሄ እንግዲህ የተጻፈ 66 ገጽ ያለው መርሃ ግብር አለን። ለምርጫውም ለአሁኑ 43 ገጽ የሆነ ምርጫ ያዛ ማራጭ አለና ይሄ ችግር የለብንም እንዲያውም ጠርተው ህዝቡን ነጻ ሊያወጡ የሚችሉ አቋሞች አሉን።
ግርማይ ገብሩን ለዘገባው አመሰግናለሁ። አድማጮች ቃለ ምልልሱ ታዲያ አልተቋጨም። ግርማይ ቀሪውን በነገው ምሽት ያሰማናል። አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ፕሮግራሙ ጤና አዘጋጅና አቅራቢው ሰለሞን አባተ።
ፕሮግራሙ ጤና ይስጥልኝ የተከበራችሁ አድማጮች። እስኪ ዛሬ ስለ ፓርኪንሰንስ ህመም ጥቂት እንነጋገር። ፓርኪንሰንስ ዋነኛውን የነርቭና የእንቅስቃሴ ስርዓትን የሚጎዳ የጤና መወሳሰብ ችግር ነው። ፓርኪንሰንስ ጨርሶ በልክፍት ወይም በሰይጣን ወይም በርግማን ወይም መሰል በሆኑ ምክንያቶች አይደለም የሚመጣው። ምንም እንኳ እንዲህ በሚባሉ ምክንያቶች የሚመጣ ምንም አይነት በሽታ ባይኖርም በተለይ ለፓርኪንሰንስ በተጋለጡ ሰዎች ላይ ግን እንዲህ አይነት አስተያየት እንደሚሰነዘር የችግሩ ተጎጂዎችና ቤተሰቦቻቸው ሌሎችም የህብረተሰቡ አባላት ሲናገሩ ስለሚሰማ እንዲያው አትኩሮት ለመስጠት ያህል ነው ከዚህ መነሳት የፈለግኩት። ፓርኪንሰንስ ማንም ሰው ሊያጋጥመው የሚችል የነርቭ ማዕከላዊ ስርዓት ችግር ነው። ለመሆኑ ፓርኪንሰንስ በአማርኛ መጠሪያ አለው?
በአማርኛ ስም የለውም። አንድም ስም ስለሌለው ነው ሰው አገራችን ትራዲሽናል የሆነ ህብረተሰብ የሴጣን ስራ ነው፣ የልክፍት ስራ ነው፣ የሟርት ስራ ነው ምናምን እያለ ስም የሚያስታክከው ስም ስለሌለው ነው። እና ፓርኪንሰን እንዳለ ለወስል የፈለግንበት ምክንያት አብዛኛው ዓለም ውስጥ ለፓርኪንሰን ስም ያወጣለት ሀገር የለም። ፓርኪንሰን ተባለ ሁሉም ፓርኪንሰን ነው የሚለው። ስለዚህ እኛም እንደሌለው የዓለም ክፍል ፓርኪንሰን ብለን በዛው እንጠቀማለን ማለት ነው።
ኢትዮጵያ ውስጥ ለፓርኪንሰንስ ብዙ ትኩረት ሲሰጥ አይስተዋልም። ይሁን እንጂ ወይዘሮ ክብራ ከበደ አንድ ብዙ ድፍረት የሚጠይቅ ብዙ አቅምም የሚያስፈልገው ሥራ ጀምረዋል። የዛሬ 4 ዓመት አካባቢ በ2003 ዓመተ ምህረት የፓርኪንሰንስ ህሙማን ድጋፍ ሰጪ ድርጅት አቋቋሙ። ለመመዝገብ ግን ከእንግሊዝኛ ወይም ከአማርኛ አንዱን ምረጡ ተብለው ስለተጠየቁ ፓርኪንሰንስ ፔሽንት ሰፖርት ኦርጋናይዜሽን ኢትዮጵያ ተብሎ እንዲጠራላቸው ወስነዋል ድርጅቱ። በነገራችን ላይ ወይዘሮ ክብራ ከበደ ራሳቸውም የፓርኪንሰንስ ተጋላጭ ናቸውና የዚህ የጤና ችግር ምልክቶች ምን እንደሆኑ ጠይቄያቸው ነበር።
የፓርኪንሰን አንድ አይነት ነው ችግሩ። ሁሉም ብዙ አይነት ምልክቶች አሉት የፓርኪንሰን ህመም። አንድ ማንቀጥቀጥ ነው፣ ሌላ ባላንስ ማጣት ነው፣ ጨም ይዞ መያዝ ነው፣ ዲፕሬሽን አለ፣ ምን ነገር አለመቻል አለ። ሁሉም በአንድ ጊዜ ባይዘውም ሁሉም ህመምተኛ ይነካከዋል። ይንንስ እንደሌሎች የፓርኪንሰን ህመምተኞች የሁሉ ነገር ይታይብኛል። መንቀጥቀጥ በጣም ያንቀጠቅጠኝ እንጂ ንግግሬ ሁሉ ይተሳሰራል። አሁን እንደምትታዘው ማለት ነው። እና ሁሉም የህመም አይነት እኔ ጋም ይታያል። ፓርኪንሰን ማለት የተለያየ ስም ያለ ህመም አይደለም። ፓርኪንሰን ከሆነ መንቀጥቀጥም ፓርኪንሰን ይባላል፣ ጨው መያዝም ፓርኪንሰን ይባላል፣ እንቅልፍ ማጣትም ፓርኪንሰን ምልክት ይባላል።
ለመሆኑ ወይዘሮ ክብራ እርስዎ ለፓርኪንሰንስ ከመጋለጦ በፊት ሙሉ በሙሉ ጤናማ ነበሩ?
አዎ በጣም ሙሉ በሙሉ ጤነኛ ነበርኩኝ። እና ትምህርቴንም እስከ ማስተር ተምሬያለሁ። በዛም ጥሩ ስራ ነበር እና ጤነኛ ነበርኩኝ።
ወይዘሮ ክብራ የግብርና አስተዳደር ባለሙያ ናቸው በስልጠናቸው። ለጊዜው ይህ የፓርኪንሰንስ ህሙማን ድጋፍ ድርጅት የሚንቀሳቀሰው አዲስ አበባ ውስጥ ብቻ ነው። ገና ወጣትም ገና ደካማም ድርጅት ነው። ይሁን እንጂ ወደፊት የመስፋፋት ሐሳብ አለው። ይህንን ያህል እንዲንቀሳቀስና የሚገባውን ሁሉ የሰፋ ትኩረት እንዲያገኝ ግን ለመሆኑ የፓርኪንሰንስ ችግር ስፋት በኢትዮጵያ ምን ይመስላል? መስራቹና ዳይሬክተሩ ወይዘሮ ክብራ ከበደ ይመልሳሉ።
መድኃኒት ያገኘ ስለሆነ በዓለም ስርጭቱ እኩል ነው ማለት ይቻላል። በአሜሪካ ሆነ በኢትዮጵያ አንድ አይነት ነው ስርጭቱ። ግን አብዛኛው ፓርኪንሰን የሚያጠቃው ከ60 ዓመት በላይ በሆኑ እድሜ ባለጸጎች ላይ ስለሆነ እና ኢትዮጵያ ውስጥ ደግሞ 60 ዓመት የሚደርሰጣ ትንሽ ስለነበር ባለፈው ጊዜያት ቁጥራችን ትንሽ ነበር። አሁን ግን ላይፍ ኤክስፔክታንሲያችን ስልሳ አመት በላይ ስለሆነ ልክ እንደ አሜሪካ እንደ አውሮፓ እንደምናምን እኩል እንጠቃለን። ስለዚህ በአሜሪካ ያሉት ያህል በኢትዮጵያ ሊኖሩ ይችላሉ፣ ግን ምንም የተደረገ ጥናት ስለሌለ ይህን ያህል ነው ቁጥራቸው ብሎ ማስቀመጥ ይከብዳል። እኛ በአሁን የምንሰራበት ተጠቃሚዎቻችን 300 አካባቢ ደርሰዋል። አዲስ አበባ ብቻ ነው።
በእርሶ ድርጅት የታቀፉ ናቸው እነዚህ 300ዎቹ?
አዎ፣ እኛ ድርጅት የታቀፉ።
ስለዚህ ከአዲስ አበባ
ዛ እኛ ድርጅት የታቀፉት ሪፈር ተብለው ከሌላው ጤና ጣቢያ ወደ ጥቁር አንበሳ የመጡትን ነው። እነዚ በግላቸው በገንዘብ ኑሯቸው ጥቁር አንበሳ ዘንድ ያልመጡት ግን በጣም ብዙ ናቸው። እነሱ እኛ ጋር ሊገቡ ብዙም ያንገረግራሉ። ምክንያቱም ሰው መታመመቸውም የፓሽንት ህመምተኛ እንዳይላችል የሚያፍሩ ማለት ነው።
ድምጻችን አይሰማም፣ በሽታው በአካላችን ላይ በሚያደርሰው ጉዳት ምክንያት ብዙ መንቀሳቀስ አንችልም ይላሉ ወይዘሮ ክብራ። ይሁን እንጂ ድምጻቸው እንዲሆኑላቸው መገናኛ ብዙሃኑን ሁሉ እየተጣሩ ነው። ጉልበት እንዲሆኗቸው በጎ ፈቃደኞችን በውጭና በሀገር ውስጥ ያሉ ለጋሾችና በጎ አድራጊዎችን ሁሉ ስሙን እያሉ ነው። ከወይዘሮ ክብራ ጋር በፓርኪንሰንስ ኢትዮጵያ ላይ የጀመርነው ውይይት ይቀጥላል። በችግሩ ላይ የሚሰሩትን የሕክምና ባለሙያ ዶክተር ዮሐንስ ደበበንም ይዘናል። የፓርኪንሰንስ ሕሙማን ቤተሰቦችና ጓደኞች፣ የሰፊው ኅብረተሰብ አባላትስ ምን ይላሉ? የኢትዮጵያ ጤና ጥበቃ ሚኒስቴር ያቋቋመው ተላላፊ ያልሆኑ በሽታዎች ዳይሬክቶሬት በዝርዝሩ ውስጥ ፓርኪንሰንስ እንደ ትኩረት ስሙ ተጠርቶ በዝርዝር ተራ አልተያዘም። ለምን? ለዚህም ወይዘሮ ክብራ የሚሉት ካለ የጤና ጥበቃ ሚኒስቴርም የሚለው ካለ እንነጋገራለን። የኢትዮጵያ ፓርኪንሰንስ ህሙማን ድጋፍ ድርጅት ዌብሳይት ፓርኪንሰንስ ኢትዮጵያ ዶት ኦርግ ነው። የፌስቡካቸው አድራሻ ፓርኪንሰን አሶሲሽን አት ጂሜይል ዶት ኮም ነው። የኢሜይል አድራሻቸው ፓርኪንሰንስ ኢትዮጵያ አት ጂሜይል ዶት ኮም ነው። እስኪ እናንተም በቀጥታ አግኟቸው፣ አነጋግሯቸው። ለዛሬ ወይዘሮ ክብራ ከበደን አመሰግናለሁ። ወባ በኢትዮጵያ እንደ ሀገር አቀፍ ወረርሽኝ ከተከሰተ ዓመታት መቆጠራቸውን የብሔራዊው የወባ መቆጣጠሪያና መከላከያ መርሃ ግብር አስተባባሪ ወይዘሮ ሕይወት ሰሎሞን ገልጸውልናል። በጸረ ወባ ዘመቻውና ኢትዮጵያ የሚሌኒየሙን የልማት ግቦች ትመታ ዘንድ የተረባረቡት አካላት ብዙ ናቸው። ወይዘሮ ሕይወት ስለ አጋሮችና ሌሎችም ነጥቦች አንስተው ይናገራሉ።
ወባ ላይ የሚሰሩ ብዙ አጋር ድርጅቶች አሉ። ከእነዚህ መካከል አንዱ ጸረ ወባ ኮንሰርቲም ነው። ጸረ ወባ ኮንሰርቲም የወባ ፕሮግራም ማለትም በፌዴራል ደረጃ ተቀርጾ ከሚሰሩት ውስጥ የተወሰኑት ላይ አተኩሮ የሚሰራ ድርጅት ነው። እናም ከዋናው የወባ ፕሮግራም አንጻር እየተሰሩ ያሉ ስራዎችን መደገፍ እና የመተጋገፍ ስራ ነው ያለው ማለት ከዚህ ድርጅትም ባሻገር ሌሎች ብዙ የወባ አጋሮች አሉ። እንዲሁም ያው ለረጅም ጊዜ አብሮ በመቀናጀት እየሰራ ነው ያለው።
የት የት አካባቢዎች ናቸው ለመሆኑ ልዩ ትኩረት ሊሰጣቸው ይገባል ብለው እርስዎ የሚመክሩት?
እንግዲህ ወባማ ብለን የምንፈርጃቸው ብዙ ቦታዎች አሉ። ማለትም 75% የሚሆነው የሀገሪቱ ቆዳ ስፋት ለወባ ስርጭት ምቹ ናቸው። ስለዚህም እነዚህም ሁሉ ቦታዎች ላይ ትኩረት እንሰጣለን። በይበልጥ ግን ደግሞ ትኩረት መሰጠት አለባቸው ተብሎ የሚለዩ የወባ ሆትስፖት ወረዳዎች ተብሎ ይለያሉ። ሆኖም ግን ከአመት ወደ አመት ስናይ እነዚህ ሆትስፖት ወረዳ እያልን የምናስቀምጣቸው የመቀነስና በፊት በከፍተኛ ሁኔታ ወባ ችግር አለባቸው ተብሎ የተቀመጡ ወረዳዎች አሁን እንደዚህ አይነት ችግር የሌለባቸው ወይም ነው ከዛ እየወጡ የመጡበት ሁኔታ አለን። ስለዚህ በቋሚነት አንድ ቦታ እንደዚህ ብለን እንትን አንልም። ምክንያቱም ከጊዜ ወደ ጊዜ በሚሰሩ ስራዎች ወረዳ ላይ ያሉት የወባ ተለዋዋጭነት ስላለው በጣም ወባማ የምንላቸው አሁን ለምሳሌ መጥቀስ ይቻላል። በደቡብ ክልል በወላይታ አካባቢ የተወሰኑ ቦታዎች ላይ ከ4-5 ዓመት በፊት በጣም ወባማ ተብለው የተቀመጡ ከፍተኛ ችግርም ሲታይባቸው የነበሩ ቦታዎች አሉ። አሁን በጣም ቀንሷል። ጉልህ የሆነ ለውጦች የሚታይባቸው ቦታዎች አሉ እና አሁን እንደ በፊቱ አሁን ወባማ ብለን ብዙ ትኩረት የምንሰጠው ሁሉም ጋር ነው ኦልሞስት።
ወይዘሮ ሕይወት በቅርቡ ከሰጡኝ መግለጫ አንኳር አንኳር የሆኑና በመጪ ዝግጅቶች ይዤላችሁ የምመለሳቸው ነጥቦች አሉ። አመሰግናለሁ ወይዘሮ ሕይወት፣ ጤና ይስጥልኝ። ከቪኦኤ ጤና
አድማጮች፣ ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። የማጠቃለያ ዜናውን አሁን
ቀደም ሲል አሉላ እንደምታውቀው ስፖርት ዛሬ ነበረ። ሰሎሞን ረፍት ነው። ስፖርት ዜና አልነበረንም፣ ግን አሁን ባገኘሁት መረጃ የ18 ዓመቱ ኢትዮጵያዊ ጌዴዎን ዘላለም ለዩናይትድ ስቴትስ ብሔራዊ ወጣት ቡድን ተመርጧል። በቅርቡ ይሰለፋል። ዴንቨር ውስጥ በተካሄደ የግማሽ ማራቶን ሩጫ ኤርትራዊ ሃይስ ወስ ወልዳይ 1 ሰዓት ከ06 ከ44 ሰከንድ በመሆን ክብረ ወሰን ሰብሯል። ለፈረንሳይ ሊግ የሚጫወተው የጋናው ብሔራዊ ተጫዋች አንድሬ አዩ የዓመቱ ምርጥ ተጫዋች ተብሏል ፈረንሳይ ውስጥ። በእንግሊዙ እግር ኳስ ሊግ የሳውዝአምፕተን የሚጫወተው የሴኔጋሉ ሳዲዮ ማኔ በሁለት ደቂቃ ከ56 ሰከንድ 3 ግብ አገባ። በመጨረሻም ዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ኢትዮጵያ ለሚሄዱና እዛ ለሚገኙ ዜጎቹ የጉዞ ማስጠንቀቂያ አውጥቷል። በምርጫው ሰሞን ወዲያ ወዲህ እንዳይሉ ማለት ነው።
አድማጮች፣ ለምሽቱ ያዝነው በዚያ በቃ። የትግርኛው ስርጭት ይቀጥላል። ነገ ምሽት ከምሽቱ 1 ሰዓት እና 3 ሰዓት ላይ እንመለሳለን። ሰላም፣ ደህና ደሩ።
ደህና ደሩ።